Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ ረቡዕ ኅዳር 1 2008 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ንጉሡ ታምሬ ፕሮግራሙን ይመራል።
ባለፈው በተነጋገርንበት ምሽት ላይ አንድ ሱቅ ተቃጥለዋል። በውስጥ የነበረው ልጅ እንግዲህ በጨዋት ሰው ወጥቶ አምጦ ተርፈዋል። ልጁ አልተጎደም። ያው እንዳልነበረ ነው የሆነው።
አቶ ደስታ ላምቦሬ በደርባን ደቡብ አፍሪካ ከኢትዮጵያ ማኅበረሰብ መሪዎች አንዱ ናቸው። በኢትዮጵያውያን ላይ ሰሞኑን እየደረሰ ነው ስለተባለ ጥቃት ማምሻውን ከነገሩን የተወሰደ ነው። ዘገባ አለን። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። ሰሎሞን ክፍሌ ያሰማናል።
እንደምናምሽታችኋል። የናይጄሪያው ፕሬዚደንት ሙሐማዱ ቡሃሪ 36 አባላት ያሉትን ካቢኔ ቃለ መሐላ አስፈጽመዋል። በካቢኔው ውስጥ ራሳቸውንም የነዳጅ ሚኒስትር አድርገው አስቀምጠዋል። ዛሬ ጠዋት አቡጃ ከተማ ሥነ ሥርዓቱ የተካሄደው ቡሃሪ ባለፈው ዓመት ግንቦት በፕሬዝደንትነት ከተመረጡ ከአምስት ወራት በኋላ መሆኑ ነው። ፕሬዝደንት ሙሐማዱ ቡሃሪ በዚህ ወቅት ሲናገሩ ትክክለኛውን ሰው በተገቢው ቦታ በማስቀመጥ ያለፈውን ስህተት ለማስወገድ እፈልጋለሁ ብለዋል። ለሀገሪቱ እድገት ቁልፍ የሆነውን የነዳጅ ምርት ዘርፍ ከበላይ ሆኖ የመቆጣጠሩን ኃላፊነትም እኔው ይዤ ቆያለሁ ያሉት ፕሬዝደንት ቡሃሪ የብሔራዊ የነዳጅ ኩባንያውን ዋና ሥራ አስኪያጅ ኢቤ ካቺኩን በምክትል ሚኒስትርነት ሾመዋል። ናይጄሪያ በቀን ከሁለት ሚሊዮን በርሜል በላይ በማውጣት በአፍሪካ ትልቋ የነዳጅ ዘይት አምራች መሆኗ ይታወቃል። በአብዛኛው የፌዴራል መንግሥቱ ወጪ የሚሸፈነው ሀገሪቱ ወደ ውጭ በምትልከው የነዳጅ ዘይት ሽያጭ ነው። የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙን ትላንት በማዕከላዊ አፍሪካ ሪፑብሊክ አንድ የሰላም አስከባሪ መገደሉን አውግዘዋል። ከቃል አቀባያቸው ዛሬ የወጣ መግለጫ የቀድሞ እስላማዊ የሴሌካ ሽምቅ ተዋጊዎች ባታፋንጎ ኬላ ላይ በማዕከላዊ አፍሪካ ሪፑብሊክ ከተባበሩት መንግሥታት ተልዕኮ ወታደሮች ጋር ግጭት መፍጠራቸውን ይገልጻል። ውጊያ በቀድሞ የሴሌካ አማጽያንና ጸረ ባላካ በሚባሉ የክርስቲያን ሚሊሻዎች መካከል ከተካሄደ በኋላም የሰላም አስከባሪ ወታደር ተሰውሮ ቆይቶ ሞቶ እንደተገኘ መግለጫው ያብራራል። የዓለሙ ድርጅት ዋና ጸሐፊ ባንኪሙን ይህን ወንጀል የፈጸሙ በአስቸኳይ ተጣርቶ ለፍርድ እንዲቀርቡ ጥሪ አስተላልፈዋል። ለመካከለኛው አፍሪካ ሪፑብሊክ የፖለቲካ ችግሮች ምንም አይነት ወታደራዊ መፍትሄ የለም ሲሉ የተባበሩት መንግሥታት ልዩ መልእክተኛ ፓርፌ ኦራንጋ አንያንጋ አስምረውበታል። በየመን በሳውዲ አረቢያ በሚመራው የህብረት ጦር ውስጥ የሚዋጋ አንድ የኳታር ወታደር ተገድሏል። በየመኑ ግጭት ኳታር ወታደር ሲሞትባት ይህ የመጀመሪያው ነው ተብሏል። የኳታር መንግሥታዊ የዜና አገልግሎት በዘገበው መሠረት የተገደለው ወታደር ሞሐመድ ሐመድ ሱሌይማን ይባላል። እንዴት እንደተገደለ ግን ወዲያው የተሰጠ ማብራሪያ የለም። በየመኑ ግጭት በአንድ ወገን በኢራን የሚታገዙ የሁቲ ሺሃዎችና ተባባሪ ወታደሮች፣ በሌላው ወገን ዓለም አቀፍ ዕውቅና የተሰጠው መንግሥት ታማኝ ኃይሎች የደቡብ ተገንጣዮችና ሚሊሻዎች ይፋለማሉ። የተባበሩት መንግሥታት ድርጅት እንደሚለው በሳውዲ የሚመራው ጣልቃ ገብ ዘመቻ ባለፈው መጋቢት ከጀመረ ወዲህ በትንሹ ከ5600 በላይ ሰዎች ተገለዋል። ዜናው አበቃ።
አመሰግናለሁ ሰሎሞንን ለዜናው። ከምሽቱ 3 ሰዓት በ19 በ22ና በ25 ሜትር ባንድ የአጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን። ይህ በ1431 ኪሎ ሄርትስ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እንለፍ። ለፌዴራሉ መንግሥት አቤቱታውን እንድናቀርብ የኮንሶ ሕዝብ ወክሎ ልኮናል ያሉ ሰዎች አዲስ አበባ ናቸው። ሰሞኑን ጥያቄያቸው ምንድን ነው? ማንን አነጋገሩ? ምን እስተባሉ? ተጠሪያቸውን አቶ አቤል ለሜቻን መለስካቸው አማሃ አነጋግሯል። ትናንት
አቶ አቤል እንግዲህ በአሁኑ ጊዜ እዚህ አዲስ አበባ ለአልታ እንደመጣችሁ ነግራችሁኛል። ለመሆኑ ለእናንተ በእርግጥ ለኮንሶን ህዝብ መወከላችሁን ማረጋገጫችሁ ምንድን ነው?
ማረጋገጫችን የህዝብ ፒቲሽን አለ።
አቤቱታ ማቅረቢያ ማለት ነው?
አዎ፣ 50,033 ሰው የፈረመልን የፍርማ ድጋፍ ነው አለ ነው። በዚህ ነው ውክልናችን ያገኘ ነው ማለት ነው።
በአሁኑ ጊዜ የወረዳውን ህዝብ ወክለን መጥተናል ስትሉ የወረዳው ህዝብ ለተወካዮች ምክር ቤት የወከላቸውን ሰው እንደገና እንዲመጡ አመኔታ አጥቶባቸዋልና የአካባቢው ህዝብ ከተወካዮች ምክር ቤት ተነስተው እንዲመለሱ ጠይቃችኋል። በምን ምክንያት ነው አመኔታን ያችሁት በወረዳው ህዝብ?
እንግዲህ እነዚህ የኮንሶ ህዝብ የወከሉትና በኢትዮጵያ ተወካዮች ምክር ቤት የተቀመጡት አቶ ማቴዎስ ገለቦ ህዝቡ በ29 መስከረም ላይ አመኔታ ስላጣበት አንስቷል ማለት ነው።
አመኔታ አጣሁባቸው ያለበት ምክንያት ምንድን ነው?
የኮንሶ ህዝብ አሁኑ ጊዜ በዞን የመደራጀት ጥያቄ ለክልልና ለፌዴራል መንግስት ማቅረቡ ይታወቃል። እንደ ኮንሶ ህዝብ ተወካይ ይህንን ጥያቄ ለሚመለከተው ማቅረብ ሲገባ ይህንን ጥያቄ የህዝብ ጥያቄ አይደለም የጥገኞችና የጥቂት ግለሰቦች ጥያቄ ብሎ ጥያቄውን በማጥላላት ህዝቡን እየፈረጀ ስላለ ህዝቡ የወከልኩት ተወካይ እንዴት ይህንን ጥያቄ የጥገኞች ጥያቄ ይላል ብሎ አመኔታ ስላጣሁበት በህገ መንግስቱ መሰረት አነሳለሁ ብሎ በራሱ ስለወሰነ አንስቷል ማለት ነው። እና ለሚመለከተው ለኢፌዴሪ ተወካዮች ምክር ቤት አቅርቧል። ይህንን ደግሞ አሁን ውሳኔ እየተጠበቀ ይገኛል ማለት ነው።
የት ሄዳችሁ?
የፌዴራል መንግስት ጽህፈት ቤቶች የኢፌዴሪ ጠቅላይ ሚኒስትር ለአቶ ኃይሌ ማርያም ደሳለኝ እሳቸው ጋር ገብተናል። ለመረጃ ብሔራዊና ደህንነት አገልግሎትም ገብተናል። ለኢፌዴሪ የፌዴሬሽን ምክር ቤት ያቀረብነው አቤቱታ አስገብተናል። ኢፌዴሪ መከላከያ ሚኒስትር፣ ኢፌዴሪ የህዝብ እንባ ጠባቂ ተቋም፣ የፌዴሪ የሰብአዊ መብት ጥበቃ ኮሚሽን፣ የፌዴራልና የአርብቶ አደር ጉዳዮች ሚኒስትር፣ ፌዴራል ፖሊስ ኮሚሽን ኮሚሽነር ጄኔራል እና ለኢህአዴግ ጽህፈት ቤት ነው የገባ ነው ማለት ነው።
ምን ምን ጥያቄ ነው ያቀረባችሁላቸው?
እንግዲህ አሁን ይህን የገባ ነው ከትላንትና ጀምሮ ማለት ነው። የኮንሶ ህዝብ ያቀረበው የዞን ጥያቄ ተከትሎ በኮንሶ ህዝብ ላይ እየደረሰ ያለውን የሀይል እርምጃ በአፋጣኝ እንዲቆም ለመጠየቅ ነው አቤቱታ ያቀረብ ነው ማለት ነው።
የዞን ጥያቄ ማለት ምን ማለት ነው? እስቲ ለአድማጮች ያብራሩልኝ።
እንግዲህ የኮንሶ ህዝብ 2/13/2007 በሰነድ ለሚመለከታቸው ለፌዴራልና ለክልል መንግስት ሰነድ አዘጋጅቶ አቅርቧል። በዚህ ሰነድ ውስጥ በዋናነት ያተኮረው የኮንሶ ህዝብ ከሰገን አካባቢ ህዝቦች ዞን ወጥቶ የራሱ ዞን እንዲመሰረት ሰነዱ ላይ አስቀምጧል። ስለዚህ ከዚህ ጥያቄ ተገችሎ በርካታ በደሎችና ጫናዎች እየተፈጸሙ ስለሆነ ይህንን አቤቱታ ለእነዚህ አሁን ከላይ የገለጽኳቸው ለፌዴራል መንግስት ሚኒስትሮችና ጽህፈት ቤቶች ይህንን ጥያቄና አቤቱታ ለማቅረብ ነው መጣ ነው ማለት ነው።
ምላሽ አግኝታችኋል ለመሆኑ ከእነዚህ መስሪያ ቤቶች?
አዎ፣ ምላሽ አግኝተናል። በዝርዝር ለማስቀመጥ ሞክራለሁ። የኢፌዴሪ ጠቅላይ ሚኒስትር አቶ ኃይለ ማርያም ጋር ገብተን እሳቸውን በስልክ አነጋግሮን ያቀረብነው አቤቱታ ቡድን ስለምላክ ተመልሳችሁ ተጠባበቁ ተብለን የጽሁፍ አቤቱታችንም ለእሳቸውና ለጽህፈት ቤቱ ተሰጥቷል።
መልስ አገኛችሁ ታዲያ?
አዎ፣ መልስ አግኝተናል። ይህ ጉዳይ አሁን ህዝቡ ላይ እየተፈጸመ ያለው ይህንን የዞን ጥያቄ ተከትሎ እየተፈጸመ ያለው የሀይል እርምጃ የሚያጣራ ቡድን ይላካል በማለት ነው እንግዲህ ምላሽ ያገኘ ነው።
መስሪያ ቤቶች ያገኛችኋቸው መልሶች አሉ? ካስገባችሁባቸው ማመልከቻዎቻችሁም ማለት ነው።
አዎ፣ እንግዲህ ወደ 9 የሚሆኑ ሚኒስትሮች ጋር ገብተናል። ከእነዚህ ውስጥ የፌዴሬሽን ምክር ቤት ጋር ገብተን አፈ ጉባኤውን አላገኘንም። ባለሙያን አላገኘ ነው የሰጡን ምላሽ። ኃላፊው አሁን ወደ ጋምቤላ ለስራ ጉዳይ የሄደ ስለሆነ ያቀረባችሁትን አቤቱታውን ለሳቸው አቀርባለሁ፣ ግን የበለጠ ይህንን ህዝብ ላይ እየተፈጸመ ያለው ጉዳይ ለሰብአዊ መብትና እንባ ተቋም ብታቀርቡ የተሻለ የሚል ጥቆማ ስለሰጡን ወደዛ ነው ያመራ ነው። ከዛ ካገኘ ነው ምላሽ
እና ምን መልስ አገኛችሁ ከእነዚህ ከእንባ ጠባቂ እና ከሰብአዊ መብቶች ጥበቃ ኮሚሽን?
ዛሬ ጠዋት ላይ እንባ ጠባቂ ተቋም ገብተን የፌዴራሉ አቤቱታ መርማሪ ባለሙያ አቶ ሳሙኤል ማሞ አግኝተን ይህንን ጉዳይ የፌዴራል አቤቱታዎችን ስለምንመረምር እንደዚሁ በተመሳሳይ መልክ በየክልል እንባ ጠባቂ ተቋማት ስላሉን እናንተ አሁን ከደቡብ ክልል ስለመጣችሁ ወደ ደቡብ ክልል ሄዳችሁ ይህንን ለእነሱ እንድትገልጹና ያላችሁትን መረጃ አያይዛችሁ እንድታቀርቡ ብለው በተጨማሪ ደግሞ እዛው ያነጋገርን ያለን በስልክ ደቡብ ክልል ኢምባታባጊ ተቋሚን አነጋግሮ ጉዳያችን ወደዛ እንዳመሩ ነው ደረሰና ማለት ነው።
በጣም አመሰግናለሁ አቶ አዴል ለሜታ።
እኔም አመሰግናለሁ።
ወደ ተከታዩ ዘገባ እንለፍ። ባለፈው አርብ ስርጭታችን በደቡብ አፍሪካዊቱ ደርባን ከተማ መጤጠል በሆነ ስሜት ወይም ዜኖፎቢያ በስድስት ኢትዮጵያውያን ላይ አሰቃቂ ግድያ እንደተፈጸመ ዘግበናል። ኢትዮጵያውያኑ ላይ የሚፈጸመው ዝርፊያና ድብደባ ሳያንስ ቤንዚን ሰውነታቸው ላይ ተርከፍክፎ እስከማቃጠል ተደርሷል ሲሉ ዜናውን ከዚያው ከደርባን ለቪኦኤ ያደረሱን የአይን ምስክሮች ተናግረዋል። ለመሆኑ ሁኔታው ዛሬ ምን ላይ ነው? አዲሱ አበበ የሚከተለውን አዘጋጅቷል። ደርባን ላይ ያሉ ኢትዮጵያውያንን ትናንት ምሽት አነጋግሮ ነበር።
ባለፈው አርብ ዜናውን ያደረሰን በንግድ ሥራ የሚተዳደረው የዚያው የደርባን ነዋሪ አቶ ዮናስ ፍቅሩ ከደርባን የኢትዮጵያውያን ማህበረሰብ ጽፈት ቤት መሪዎች ሁለት አቶ ኤፍሬም ተስፋዬና አቶ ደስታ ላምቦሮ የዛሬ እንግዶቼ ናቸው። አቶ ዮናስን ባለፈው አርብ ሳነጋግር ቤንዚን ተርከፍክፎበት የሞተው የ24 ዓመቱ ኢትዮጵያዊ በየነ ሌሬቦ አስከሬኑ ትናንት ሰኞ እንደሚላክ ነበር የገለጠልኝ።
ተላከው
ሰኞ ተላከ።
አዎ።
ሌላ ምን አዲስ ነገር አለ ባንተ በኩል?
እኔ በበኩሌ ያረኩት ነገር በጣም ደስተኛ ነኝ። የተደረገው ነገር ደስ ይላል። ብዙ ሰዎችን እንቅስቃሴ አድርገዋል። በማስ ሚዲያ ላይ ይተዋለው ጥሩ ነው የተደረገው ነገር ነው ብለው።
አቶ ደስታ ላምቦሮ በደርባን የኢትዮጵያውያን ማህበረሰብ ጽህፈት ቤት አንዱ ኃላፊ ናቸው። ከኢትዮጵያውያኑ መገደል በኋላ አቶ ደስታ ሌላ ምን አዲስ ነገር አለ?
ብዙም አዲስ ነገር የለውም። ባለፈው በተነጋገርንበት ምሽት ላይ አንድ ሱቅ ተቃጥለዋል። በውስጥ የነበረው ልጅ እንግዲህ አበጨዋት የሰው ጎልቶ አምጦት አተርፈዋል። ልጁ አልተጎደም። ከዛ በኋላ ሁለት ሱቆች ተሞክሮ ነበር ለማቃጠል በዛው ማግስት በዛው አካባቢ። ከዛ ወዲህ ያው ብዙም አይደለም፣ ብዙም የሚሰማ ነገር የለም።
ሱቆቹ የኢትዮጵያውያን ናቸው?
አዎ የኢትዮጵያውያን ናቸው።
በጣም ተቃጠለ ሱቁ ወይንስ ውድመት ደረሰበት?
ሱቁ ያው እንዳልነበረ ነው የሆነው። ምንም ዕቃ እንዳልነበረ ያው እንዳለ ነው የወደመው። እግዚአብሔር ልጅም ሊያድነው ሲል የተሰሩ ሰው በጊዜው ተራሩቶ ከውጭ የተቆለፈውን ቁልፍ ሰብሮ ነበረ ልጁን ያስመለጡት እና የተደረገው ነገር በጣም መጥፎ ሁኔታ ነበር። ልጁ ላይ ግን ጥቃት እንዳይደርስ የተሰሩ ሰው በጣም ረዳል።
በፖሊስ በኩል እየተደረገ ያለ ክትትል ይኖር እንደ ወይም ገዳዮቹ ስለ መገኘታቸው የሚያውቁት ነገር እንዳለ ጠይቄ ነበር። ምንም መረጃ የላቸውም። ብቻ ግን ፕሪቶሪያ ካለው ኤምባሲ አምባሳደሩን ጨምሮ ባለስልጣናት ወደ ደርባን በመግባት ላይ መሆናቸውን ሰምተናል ከማለት ያለፈ እንዳላገኟቸው ነው ሁለቱም የኢትዮጵያ ማህበረሰብ ጽህፈት ቤት ኃላፊዎች የገለጡልኝ። አመጣጣቸውም የኢትዮጵያውያኑን መገደል አስመልክተው ከደቡብ አፍሪካ በተለይም ከደርባን ባለስልጣናት ጋር ለመነጋገር መሆኑን እንደሰሙ ተናግረዋል። የአምባሳደሩን ስልክ በማግኘቴ ደውዬ ነበር ግን ስልኩ አልተነሳም። እንዳገኘኋቸው ለማነጋገርና ያለው ሁኔታ ለማቅረብ እንሞክራለን። አንድ ከዚህ ጋር ተያያዥነት ያለው ነገር ተነስቷል። የእንግሊዝኛው ቃል ዜኖፎቢያ ትርጉሙም በባዕዳን መጤዎች ላይ ያነጣጠረ ጥላቻ ነው። ምንም እንኳ እንግዶቼ ቃሉን ጠርተው ያ ነው የተፈጸመው ባይሉም የተዚህ ቀደሙ የዘር ወይም የመጤዎች ጥላቻ ሊጀመር ይሆን የሚል ስጋታቸውን ሰንዝረዋል። ነገሩ ግን ቁጣ አስነስቷል ብለውኛል። ለምንድን ነው ቁጣው አቶ ደስታ?
የሌለውን ዜኖፎቢክ እያወጃቸው ነው የሚል አንዳንድ ያሳሎት። እኛ ደግሞ ለዜኖፎቢክ አለ የሚለውን ሳይሆን ያወረ ነው ያለውን ችግር ነበረ። በእርግጥ ዜኖፎቢክ ነው ለማለት እና አይደለም ለማለት በበኩል እኔ ወሳኝ የሆነ ተጨባጭ ያታቀኛል። ምክንያቱም የአገሮች መውደድና ፍቅር እስከሌለው ሰዎችን መጥላላት እስካለው ድረስ ሰዎቹ ሆ ብለው እስካልወጡ ዜኖፎቢክ አይደለም ለማለት አዳጋች ነው። ዝርፊያም ብለን እንዳንወስደው ዝርፊያ ማለት ወይም እንደ ክሪሚናል ብለን እንዳነሰው ሰዎቹ መጥተው እየገደሉ እየሄዱ እሳት እየሰጡ እየሄዱ እንጂ ንብረት ለመውሰድ መሰረት ያደረጉበት በሆነ ነገር የሆነ ነገር ለመውሰድ ለመጥማት ያደረጉበት የክሪሚናል ዘግሪ የያዘ ነገር አይደለም እየተደረገ ያለው።
አቶ ደስታ ያሉትን ባጭሩ ለማስቀመጥ ይህ ግድያ ዜኖፎቢክ ማለትም መጤ ጠል ነው ወይም አይደለም ለማለት ያስቸግራል ነው እንዳንል አገሬው እንዳለፈው ጊዜ በመጤዎች ላይ ሆ ብሎ አልተነሳም። አይደለም እንዳንል ደግሞ ነገሩ በዝርፊያ ላይ ወይም ሱቅን በማቃጠል ላይ ብቻ የተመሰረተ አይደለም። ገዳዮቹንም ለመያዝና ወደ ሕግ ለማቅረብ የአካባቢው ነዋሪ በአንድነት ሲረባረብ አልታየም። ያለምንም ዝርፊያ ኢትዮጵያውያኑን በመግደል ላይ ብቻ እንዳተኮረ ተመልክተናል። ስለዚህ ሁኔታውን የሚያጣራው ወደፊት የሚደረገው ምርመራ ብቻ ነው ይላሉ። አቶ ኤፍሬም ተስፋዬ ሌላው የደርባን ኢትዮጵያውያን ማህበረሰብ ጽፈት ቤት ኃላፊ ናቸው። ምንድነው ነገሩ? ይሄን በኢትዮጵያኑ ላይ የተፈጸመ ግድያ እንዴት ነው የሚያዩት እርሶ? አልኳቸው።
ምናልባት ሴት ክራይም ሊሆን ይችላል፣ ምናልባት ደግሞ ክሪሚናሊቲ ሊሆን ይችላል፣ አልፎ ተርፎ ደግሞ ቢዝነስ ራይቫል ሊሆን ይችላል። ዜኖፎቢያ እኛ ላይ በአሁኑ ሰዓት አልታወጀብንም። ዜኖፎቢያ ተብሎ በተነሳ ሰዓት በአፕሪል 7 በተቀሰቀሰው ሁኔታ ላይ የሀገሪቱ ታላላቅ መሪዎች፣ ኢንፍሉዌንሻል ፒፕል፣ ፖለቲከኞች፣ የፓርላማ አባላት፣ ፖሊሶች፣ ሜምበርስ ኦፍ ሲቪል ሶሳይቲ ከታች ጀምሮ ከላይ ያለው ፕሮፋይል ድረስ ያለው መንግስት አባላት እና የመንግስት አልታትን ጭምር ኢንቮልቭ አድርገውበት ህዝቡን አስንስተው ከንጉሱ ጀምሮ ከዙማ ልጅ ኤድዋርድ ዙማ ጀምሮ ማንም ዜጋው በሙሉ ተነስቶ ነው ሆብሎ የተነሳብን። አሁን ግን እንደዛ ለማለት አልደርፍም። መንግስት ነገሩን ለማብረድ ያደረገኛለው በየሎኬሽኑ ተስገብቶ በዚህ ሰዓት ዜኖፎቢያ ነው ብለን እኛ ብንናገር ትንሽ ግፍ ነው። ዜኖፎቢያ አልተነሳብንም።
ምን ሊሆን ይችላል? አቶ ኤፍሬም፣
እኔ እንደሚገባኝ ከሆነ ይሄ ነገር የተቀሰቀሰው ነው የተደረገው ምናልባት አንዳንድ ጥላቻ ያላቸው ሰዎች፣ አልፎ ተርፎ ደግሞ የንግድ ተቀናቃኝ ጥቁሮች እና ክሪሚናሊቲ ወይም ደግሞ ሄት ክራይም ከሚባሉ ነገሮች የመጣ ሊሆን ይችላል እንጂ ዜኖፎቢያ ነው ብዬ ለማወጅ ለእኔ በጣም ይከብደኛል።
አቶ ኤፍሬም፣ የኢትዮጵያውያን ግድያ ላይ የአገሬው ሕዝብ ሆ ብሎ ለግድያና ለጥፋት አልተነሳም። በፊት ግን ከመንግስት ጀምሮ ጠቅላላ ሕዝቡ በአንድነት የተነሳበት ሁኔታ ስለነበር ያ ነው ዜኖፎቢያ ወይም መጤጠል የሚባለው። ይህን የአሁኑን መጤጠል ለማለት ግን ይከብደኛል ነው ያሉት። መጤጠል ወይም ዜኖፎቢያ ለእርስዎ እንዴት ነው የሚረዳው? አቶ ኤፍሬም፣
እኔ ዜኖፎቢያ ማለት ስደተኛን ወይም ከሌላ ሀገር መጤ የሆነን ሰውን መጥላትና መፍራት።
አሁን የተካሄደው ግድያ ከምን የመጣ ነው ታዲያ?
እንደ እኔ አሰስመንትና እንደ እኔ ኢንቨስቲጌሽን የአሁኑ ግድያ ክሪሚናሊቲ ነው። ወንጀለኞችና አልፎ ተርፎ ደግሞ የቢዝነስ ተቀናቃኞች ጥቁሮች ጋር አብረን ነው እኛ ሎኬሽን ላይ ገብተን በእነሱ እምብርት ውስጥ ነው ገብተን የምንሰራው። ሎኬሽን ውስጥ፣ ታውንሺፕ ውስጥ፣ ፋርም ውስጥ ገብተን እንዳ የምንሰራው። ስለዚህ እዛ ውስጥ ጠልቀን ስለምንሰራ ይሄ ቢዝነስ ራይቨልሪ ወይንም የንግድ መቀናቀን አይነት ነገሮች ጋር ተባልቆ አንዳንድ ሰዎች በሌሎች የሞቱት እንግዲህ አንድ ልጅ አዳንስ ሚሽን በሚባል ቦታ ላይ ሞተብን፣ አንድ ላይ አንድ ልጅ ፎሬን የሚባል ቦታ ላይ ሞተብን፣ አንዱ ልጅ ባንደንጌዝ የሚባል ቦታ ሞተብን፣ አንዱ ልጅ ሊንደላን የሚባል ቦታ ላይ ሞተብን። በተለያዩ ሎኬሽኖች በተለያዩ ጊዜ ነው ሌሎች የተገደሉብን። ከዚህ አኳያ ስመለከተው እነዛ አካባቢዎች ላይ ህዝቡ ተነስቶ በነቂስ ወጥቶ ሆ ብሎ ስደተኛው አላባረረም፣ ውጡልን አላለም። ስለዚህ ቤተኛው ግራውንድ ነው ዜኖፎቢያ ብለን ልንከሳቸው ይህን ህዝብ ልንከስ የምንችለው በአሁኑ ሰዓት ዜኖፎቢያ ነው ብለን ልንከስ ሰው በነቂስ ወጥቶ ሆ ብሎ እንደ ባለፈው ጊዜ አላባረረንም፣ አልገደለንም፣ አላጠፋንም፣ ሾፓችንን በሙሉ አላቃጠለብንም።
ለማንኛውም ነገሩ በምርመራ ላይ በመሆኑ እንደተጣራ ውጤቱን እንገልጻለን ብለዋል አቶ ኤፍሬም። ከዚህ በተረፈ አቶ ኤፍሬም እንደገለጡልኝ የኢትዮጵያ ኤምባሲ ባለሥልጣናት ወደ ከተማዋ መግባታቸውን ሰምተዋል።
ወደ መጨረሻው ዘገባ እናልፋለን። ለጥያቄዎ መልስ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ለጥያቄዎቻቸው ከሰጧቸው መልሶች ሦስተኛው ክፍል ቀጥሎ ይቀርባል። አዘጋጇ ትዝታ በላቸው ነች። ዶክተር ቴድሮስ ለቀረበላቸው ጥያቄ በሰጡት መልስ መለስ ብሎ ይጀምራል ተከታዩ ክፍል።
ዋናው ነገር ማለት ያለብን ምንድን ነው? ዲሞክራሲ ሬላቲቭ ነው። የሚገርመው ነገር ስለ ዲሞክራሲ አለ ወይም የለም ማለት ያስቸግራል። ምክንያቱም ፕሮሰስ ነው፣ ሂደት ነው። እኔ ትዝታ፣ እንዲያውም ቮይስ ኦፍ አሜሪካ እኛን ማስተማር ካለበት ማስተማር ያለበት ዲሞክራሲ ሂደት እንደሆነ ነው። 50 ዓመት በሰው ህይወት ብዙ ነው። አሁን እኔ 50 ሞልቶኛል። 50 ዓመት ብዙ ነው። በአገሮች ህይወት ግን 50 ዓመት ትንሽ ነው። አሁን አሜሪካን እንወሰድ። 50 ዓመት ለአሜሪካ ብዙ አይደለም። ለምንድን ነው ይሄን እያልኩ ያለሁት? የዛሬ 50 ዓመት አሜሪካ ውስጥ ለምሳሌ ጥቁር ህዝቦች ወንድም ሴትም ድምፅ መስጠት አይችሉም ነበር። 1965 አጋጣሚ ይህን የማስታውሰው ለምንድን ነው ትዝታ? እኔም የተወለድኩበት ዓመተ ምሕረት ስለሆነ ነው። ስለዚህ ዲሞክራሲ ሂደት ነው። ይህንን መገንዘብ መቻል አለብን። እኔ ከሁሉ ደስ የሚለኝ ነገር ምንድን ነው? መንግስታችን ስህተት የለብኝም፣ ዲሞክራሲ እድገት ላይ ችግር አልፈጠርኩም፣ መልካም አስተዳደር ላይ ችግር አልፈጠርኩም ብሎ ተናግሮ አያውቅም። የምንወደው መለስም እያለ ያው ነው። አሁንም ጠቅላይ ሚኒስትር ኃይለማርያም እያሉ ያው ነው። ችግር አለ። ዲሞክራሲ ግን ሂደት ስለሆነ ተቋሞች ሊገነቡ ይገባል። የህዝቡ የሊትረሲ ወይም ደግሞ የትምህርት መጠን መሻሻል አለበት። ባህላችንም መሻሻል አለበት። እነዚህ ሁሉ ሲሻሻሉ ዲሞክራሲም እየጎለበተ ይመጣል። መንግስት ብቻ ሳይሆን ህዝቡም ተጨምሮበት በሂደት ልናሻሽለው እንችላለን ነው።
ታዲያ ይህንን ከተገነዘበ ኢህአደግ የት ጋ ነው የሚጀመረው የዲሞክራሲ ሂደት ኢትዮጵያ ውስጥ? አንድ ፓርቲ ስልጣን ከያዘ ይኸው ወደ 25 ዓመት ተጠጋ። የሚገዳደረው ተቃዋሚ ፓርቲ የለም። ኢህአደግ ቀናይ ነው በስልጣኑ እንደሚታየው ከሆነ። እንዴት ነው ታዲያ ኢትዮጵያ ውስጥ ዲሞክራሲ የሚጀምረው? ይህንን እስቲ ከነዚህ ከሚቀጥሉት ጥያቄዎች ጋር አያይዘው ይመልሱልኝ።
እኔ አብርሃም ይባላለሁ። ከአትላንታ ጆርጂያ ነው የምደውለው። በዶክተር ቴድሮስ አዲኖ የውጭ ጉዳይ ሚኒስቴር ጥያቄ ሊጠይቅ ፈልጌ ነው። መጀመሪያ ቪኦኤ በጣም አመሰግናለሁ። በጣም የእናንተ የዘውትር አድናቂያችሁ ነኝ። አንድ ጥያቄ ያለኝ በዓለም ታሪክ እድሜ ልኩን የገዛ ስርዓት ያውቃሉ ወይ? እድሜ ልኩን የኖረ መንግስትስ አለ ወይ? ሁለተኛ በደርግ ስርዓት የመብት ጥሰት ይፈጸም ነበረ፣ አሁንስ ተባብሶ ቀጥሎ የለም ወይ? ይሄንስ እንዴት ያያሉ? ሰው ይገደላል፣ እስር ቤቶች በስቃይ የተሟለ ነው። ጋዜጠኞች እና የፖለቲካ እስረኞች እስር ቤት ውስጥ በጣም ነው የሚሰቃዩት። የእስር ቤት አመራሮችስ መቼ ነው የሚጠየቁት? እስር ቤት አመራሮች ማን ነው የሚጠይቃቸው? ህገ መንግስት እየጣሱ ከሆነ እነሱስ ለምንድን ነው የማይጠየቁት? ይህንስ አያውቁም ወይ? እሱን ልጠይቅ ነው። ቴንክ ዩ።
ሄሎ፣ እንደምን አላችሁ? ቴድሮስ አዳንሆም። በቅድሚያ ጥያቄያችንን ለመመለስ ፈቃደኛ በመሆኑ አመሰግናለሁ። እኔ በውስጤ ለረጅም ጊዜ ሲመላለስ የነበረና አሁንም የሚመላለስ አንድ ነገር አለ። እሱም በኢትዮጵያ በሀገራችን ብዙዎች በአመለካከት ልዩነት ከኢህአዴግ የተለየ አመለካከት ስላላቸው ብቻ ለ15 ዓመት ለ20 ዓመት ይታሰራሉ። አሁንም ታስረው ያሉ አሉ። አያሌ ኦሮሞዎች በእስር ቤት የሚገኙት ምንም አድርገው ሳይሆን በአመለካከት ልዩነት ነው። ይህም ምናልባት የተለየ አመለካከት ይኖራቸው ይሆናል። አመለካከትን በአመለካከት መመለስ ሲቻል የኦነግ አባል ነበራችሁ ናችሁ እየተባሉ ለ20 ዓመትና ለ15 ዓመት በላይ እስር ቤት ያሉ ኦሮሞዎች አሉና ይሄን እንዲመልሱልኝ ነው። ሌሎችም የኢትዮጵያ ህዝቦች በአመለካከታቸው የታሰሩ ስላሉ ይህ ለምን ይሆናል? ይሄ በተደጋጋሚ በአእምሮዬ ውስጥ የሚመላለስና እኔንም አገሬን እንዳላይ አገሬንም እንዳልወዳት አገሬም ገብቼ እንዳልሰራ ከሚያደርጉኝ አንዱ በመሆኑ እባክዎ ለዚህ መልስ ይመልሱልኝ። አመሰግናለሁ።
ሄሎ ቪዎች፣ እንደምን አላችሁ? እባካችሁ እስኪ ለዶክተር ቴዎድሮስ አዳነም ኢትዮጵያ ውስጥ ድብቅ እስር ቤቶች የማሰቃያና የጨለማ ቦታዎች እንዳሉ ይነገራል። በተግባርም የቀመሱና ከዚያ የስቃይ ቦታ ወጥተው በአንደበታቸው የተናገሩና የጻፉ አሉ። እዚህ ላይ የካፒቴን ተሾመ ስንኮሉን እውነተኛ ታሪክ አቶ መነሳትን ማስታወስ ይቻላል። ዶክተር፣ ስለዚህ የድብቅ ማሰቃያ ቦታዎች ምን የሚሉን ነገር አለ? እስቲ አስተያየቶትን ይስጡኝ። አመሰግናለሁ።
ዶክተር ቴዎድሮስ፣ እንግዲህ እነኚህ የመብት ጥሰትን የተመለከቱ 3 ጥያቄዎች ናቸው። እስቲ መልሱልን።
እሺ፣ በመጨረሻው ልጀምርና አንደኛ ድብቅ እስር ቤት የሚባል ድብቅ እስር ቤት የለንም። ማንም ሰው ይከሰሳል። ህጉ በሚፈቅደው መሰረት ፍርድ ቤት ይቀርባል። ፍርድ ቤት ቀርቦ የተከሰሰበትን ምክንያት ያውቃል፣ ይከራከራል። ይሄ ፕሮሰስ እንዳለ ብናቅ ጥሩ ይመስለኛል። እንዲያውም አድማጫችን ያሉት ይፈራለሁ ለመምጣት ምክንያቱም እንደዚህ ነገሮች ስላሉ ያሉት ስጋት አይግባው። አገሮ ደግሞ መምጣት መብቶ ነው። የሚያስከስሶት ነገር ከሌለ ደግሞ ወንጀለኛ ካልሆኑ ማለት ነው መምጣት ይችላሉ። የፖለቲካ ልዩነት ችግሩ አይደለም። ሌላ ከሱ ቀጥሎ ደግሞ የታሰሩ ኦሮሞዎች አሉ አግሬንዳ ላይ። ይሄም ሌላ ስህተት ነው። ኦሮሞም ትግራይም አማራም ራሱ በራሱ እያስተዳደረ ነው። ኦሮሞ ስለሆነ ኃጢአት የለውም። አሁን ኢትዮጵያችን ለየት የምትለውም በዛ ነው። እኔ አንድ ነገር ልንገራችሁ፣ የኦሮሞ ስሙን ራሱ መያዝ እንደ ኃጢአት የሚያስቡ ሰዎች ስለነበሩ የኦሮሞ ስማቸውን የሚቀይሩ ጓደኞች ነበሩ። የዛሬ ወደ 30 ዓመት ሊሆን ነው። ገላና ነው ስሙ። አስመራ ዩኒቨርሲቲ አብረን ተማሪ ነበር እና ስሙም ብሎ እንዳስተካከለው ታውቃላችሁ፣ ገላና ነው። እንደዚህ አይነት ነገር የለም በአዲስቷ ኢትዮጵያ። የብሔረሰቦች እኩልነት፣ የብሔሮች እኩልነት፣ እኩል ነን ሁላችንም። ኮርተን አንገታችንን ቀና አድርገን መኖር እንጂ ኦሮሞነት ኢትዮጵያዊነት፣ አማራነት ኢትዮጵያዊነት ነው፣ ትግራዋይነት ኢትዮጵያዊነት ነው። እነዚህ የሚያምሩ ቀለሞች ናቸው ኢትዮጵያዊነት፣ ሊደበቁ ሊንኳሰሱ አይገባም። ስለዚህ አሁን አድማጫችን ያሉት የታሰሩ ኦሮሞዎች አሉ የሚለው ኦሮሞ ስለሆነ የሚያስር ሰው የለም። አሁን ኦሮሞ ስለሆነ የሚያስር ስርዓት የለም። አማራ ስለሆነ የሚያስር ስርዓት የለም።
ለምንድን ነው ግን የሚታሰሩት? የፖለቲካ እስረኞች እንዳሉ ይታወቃል ሀገር ውስጥ።
የፖለቲካ እስረኛ የሚባለው ባይዘው ወይ የፖለቲከኛ እስረኛ አይደለም። ፖለቲከኛ ሆኖ ህግ አላከብር ካለ አስቸጋሪ ነው። ህግ መጣስ የለበትም ነው። ከህግ በላይ መሆን የሚፈልግ ፖለቲከኛ ካለ ግን እስር ቤት ይገባል። ሽብርተኛ ድርጅቶች ተብሎ የእኛ ፓርላማ ግንቦት ሰባት፣ የኦጋዴን ነጻነት ግንባር የሚባለው ኦኤንኤልኤፍ እና ሌሎችም አሸባሪ ድርጅቶች ናቸው ብሎ ሰይሟቸዋል። ፖለቲከኞች በፓርላማው በህግ የጸደቀ እነዚህ አሸባሪ ድርጅቶች ናቸው ካለ ግንኙነት መፍጠር የለባቸውም። ፓርላማው ያለው ነገር ለእኛ ምናችንም አይደለም ብለው ፓርላማው የወሰነውን ህግ መጣስ ከጀመሩ ግን ህጋዊ አይደሉም፣ ይከሰሳሉ። ስለዚህ ፖለቲከኛ ስለሆኑ ስራ አይሆን የተከሰሱት ህግ ስለጣሱ ነው። ፓርላማውን ማክበር አለባቸው። የውልሽ ትዝታ አሜሪካም ቢሆን ብዙ አሜሪካውያን የአሜሪካን ህግ ሁሉም ይወዱታል ማለት አይደለም። ባይወዱትም ግን ህግ ስለሆነ ያከብሩታል። ስለዚህ የእኛም ተቃዋሚዎች፣ ፖለቲከኞች ማድረግ ያለባቸው ነገር ምንድን ነው? እኔ ባልወደውም ህጉን አከብረዋለሁ ማለት አለባቸው እንጂ እኔ ህጉን ስላልወደድኩት ስላልፈለግኩት እጥሰዋለሁ የሚል ነገር መኖር የለበትም። ችግሩም እየተፈጠረ ያለው ከዛ አንጻር ነው።
ዝግጅታችን ወደ መጠናቀቁ ነው። ክቡራትና ክቡራን አድማጮች አጫጭር መረጃዎችን የዛሬን ልስጣችሁ። አንድ የዩናይትድ ስቴትስ ዶላር 21 ብር ከ04 ሳንቲም ተመንዝሯል። የመግዣው ዋጋ 21 ብር ከ14 ሳንቲም ነው። የመሸጫው ዋጋ ደግሞ 21 ብር ከ04 ሳንቲም ነው። አንድ ዩሮ 22 ብር ከ60፣ አንድ የእንግሊዝ ፓውንድ 31 ብር ከ96 ሳንቲም ነው። ከኢንተርኔት ባገኘሁት መረጃ ወይም ትንበያ መሰረት ነገ ሐሙስ ዳር 2 2008 ዓ ም አዲስ አበባ ከፊል ደመናማ ትሆናለች። 23 ዲግሪ ሴልሽስ ከፍተኛው ሙቀቷ ይሆናል። ዝቅተኛው 13 ዲግሪ ሴልሽስ ነው። ፕሮግራሙን የመራልን ንጉሡ ታምሬ ነው። በቴክኒክ መሐንዲሱ በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሰሎሞን አባተ ነኝ። መልካም ምሽት።
This program has come to you from the Voice of America, Washington.